ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቀዳሜ መጋቢት 28 2015 ዓ.ም ምሽት መሰናዷችን ጀመረ። በኢትዮጵያ በከፍተኛ ሁኔታ እየተሰራጩ ያሉ ሐሰተኛ መረጃዎችና የጥላቻ ንግግሮች ባለፉት ጥቂት አመታት በተከሰቱ የብሔርና የሃይማኖት ግጭቶች ከፍተኛ አስተዋጽኦ ከማድረጋቸው በተጨማሪ ሰብአዊ መብቶችን በማፈን በዲሞክራሲ ትልቅ ጠንቅ እየሆኑ መምጣታቸው የብዙሃን መገናኛ ባለሙያዎችና አጥኚዎች አስተዋቁ። የምሽቱ አብይ ጉዳያችን ነው። ሌሎች ጥንቅሮችንም ይዘናል። የሙዚቃ ቃናም የምሽቱ ሁለተኛ ክፍል ላይ ይከተላል። የደንገረመው መሰናዶን በመምራት ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ በአርቶቱ አብረናችሁ እናመሻለን። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እየጋበዝን አሁን የምሽቱ ዋና ዋና የዓለም ዜናዎች ይቀርባሉ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶልኝ ነኝ። የሱዳን ተፋላሚ ወገኖች የተኩስ አቁም ስምምነት ላይ ለመነጋገር ልዑኮቻቸውን ወደ ሳውዲ አረቢያ መላካቸው ተነግሯል። የሁለቱም ወገኖች የልዑካን ቡድን አባላት ጀዳ መግባታቸውን የሳውዲና የአሜሪካ ባለስልጣናት አረጋግጠዋል። ከዚህ በፊት የተደረጉ የተኩስ አቁም ስምምነቶች በተደጋጋሚ መክሸፋቸው ይታወሳል። በጀዳ ሳውዲ አረቢያ ዛሬ ተደረገ የተባለው የፊት ለፊት ንግግር በሱዳን እየተደረገ ያለውን ውጊያ ለማቆም ከፍተኛ ዓለም አቀፍ ጥረት ተደረገ በኋላ የመጣ ነው ተብሏል። በጀዳ የሚካሄደው ንግግር በሳውዲ አረቢያና በአሜሪካ አስተናጋጅነት የሚካሄድ ነው ሲሉ የሱዳን ባለስልጣናት ለአሶሼትድ ፕሬስ ዜና ወኪል ተናግረዋል። በካርቱምና በኦምዱርማን የሰብአዊ መተላለፊያ መክፈት፣ የጤና ተቋማትን ጨምሮ የሲቪል መሰረተ ልማቶችን ከጥቃት መጠበቅ በንግግሩ ዋና አጀንዳ ይሆናሉ ሲሉ የሱዳን ባለስልጣናት ጨምረው ገልጸዋል። የሁለቱ ተቀናቃኝ ጄኔራሎች ማለትም የሀገሪቱ ጦር ጠቅላይ አዛዥ ጄኔራል አብዱል ፈታህ አልቡርሃን እና ሀመቲ በመባል የሚታወቁት የፈጥኖ ደራሽ ኃይሉ አዛዥ ጄኔራል መሐመድ ሐምዳን ደጋሎ ተወካዮች ጦርነቱ ከተጀመረበት ሚያዝያ 7 ወዲህ ፊት ለፊት ሲገናኙ የዛሬው የመጀመሪያው ነው ተብሏል። በሱዳን እየተካሄደ ባለው ግጭት በመቶ የሚቆጠሩ ሰዎች ሲገደሉ፣ የተባበሩት መንግስታት ድርጅት እንደሚለው ደግሞ 334,000 ሰዎች በአገር ውስጥ ሲፈናቀሉ ከ100,000 በላይ ሰዎች ደግሞ አገሪቱን ጥለው ወደ ጎረቤት ሀገራት ሸሽተዋል። በኮንጎ ዲሞክራሲያዊ ሪፐብሊክ በደረሰ የጎርፍ አደጋ 170 ሰዎች ሕይወታቸውን አጥተዋል ሲሉ ባለስልጣናት ትናንት አስታውቀዋል። በደርዘን የሚቆጠሩ ሰዎች ደግሞ የደረሱበት አልታወቀም ተብሏል። በመቶ የሚቆጠሩ ቤቶች በጎርፉ ተወስደዋል። የሟቾች ቁጥርም ከተጠቀሰው በላይ ሊሆን ይችላል ተብሏል። በአደጋው የሞቱትን ለማሰብ ሰኞ ብሔራዊ የሐዘን ቀን እንደሚሆን የኤኤፍፒ ዘገባ አመልክቷል። በሌላ በኩል ሰሞኑን በሩዋንዳ የጣለው ዝናብ ያስከተለው ጎርፍና የመሬት መንሸራተት የ131 ሰዎችን ሕይወት ከቀጠፈ በኋላ ለወደሙ መሰረተ ልማቶች መጠገኛ 100 ሚሊዮን ዶላር አገሪቱ መድባለች። 9000 የሚሆኑ ሰዎችን ካለመጠለያ ባስቀረው አደጋ የት እንደደረሱ እስካሁን ያልታወቁ በርካታ ሰዎችም አሉ ተብሏል። 50 የሚሆኑ ትምህርት ቤቶችም ወድመዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩክሬንን ሚሳኤል ክሪሚያ ውስጥ መታመጣሏን ሩሲያ ዛሬ አስታውቃለች። ዩክሬን ከፍተኛ የመልሶ ማጥቃት እርምጃ እንደምትወስድ በመነገር ላይ ባለበት በዚህ ወቅት ሩሲያ ከዩክሬን የተተኮሰ ነው ያለችውን ባሊስቲክ ሚሳኤል ከክሪሚያ ሰማይ ላይ መጥቼ ጥያለሁ ብላለች። ሩሲያ ክሪሚያን ከ9 ዓመታት በፊት ከዩክሬን ቆርጣ ወደ ግዛቷ መቀላቀሏ ይታወሳል። በሚሳኤሉ የተጎዳ ሰውም ሆነ ንብረት የለም ሲሉ የክሪሚያ ገዢ ሆነው በሞስኮቭ የተሾሙት ሰርጌይ አክሲዮኖቭ ተናግረዋል። በሌላ በኩል የሩሲያ ቅጥር ወታደራዊ ቡድን የሆነው ዋግነር አዛዥ ወታደሮቻቸው ተቆጣጥረው የሚገኙትን የባኩሙትን ከተማ ለቼቼኑ መሪ ራምዛን ካዲሮቭ ለማስረከብ ሞስኮቭ ፍቃድ እንድትሰጣቸው ዛሬ ጠይቀዋል። ወታደሮቻቸው ካለ በቂ መሳሪያ ስለሚዋጉ አላስፈላጊ ሕይወት እየከፈሉ በመሆናቸውና ከሩሲያ ወታደራዊ አዛዦች ትብብር ተነፍጎኛል በሚል ባክሙትን ከጥቂት ቀናት በኋላ ለቀው እንደሚወጡ የዋግነሩ መሪ የቭጌኒ ፕሪጎዚን ትናንት አስታውቀው ነበር። በሌላ ዜና የክሬምሊን ደጋፊ ነው የተባለና ዛካር ፕሪለፒን የተሰኘ ጸሐፊ በመኪና ላይ በደረሰ ፍንዳታ ጉዳት ከደረሰበት በኋላ ባለስልጣናት የሽብር ምርመራ እንዲደረግ አዘዋል። በፍንዳታው የአንድ ሌላ ግለሰብ ሕይወት ማለፉም ታውቋል። በፍንዳታው ሩሲያ ዩክሬንን ተጠያቂ አድርጋለች። በክሬምሊን ላይ ሊፈጸም የነበረ የድሮን ጥቃት አክሽፍ ያለው ስትል ሩሲያ በሳምንቱ መጀመሪያ ላይ አስታውቃ ነበር። የድሮን ጥቃት ሙከራው የመጣው ከዩክሬን ነው ስትል ሩሲያ በድጋሚ ከሳለች። በመጨረሻም አድማጮች፣ የእንግሊዙ ንጉሥ ቻርልስ በዓለ ሲመት ዛሬ በደማቅ ሥነ ሥርዓት ተከናውኗል። በእንግሊዝ በዓለ ሲመት ሲከናወን ከሰባ ዓመታት በላይ ለመጀመሪያ ጊዜ መሆኑ ነው። የንጉሥ ቻርልስ እናት የሆኑት ንግሥት ኤልሳቤት ለሰባ ዓመታት ዙፋኑ ላይ ከቆዩ በኋላ ባለፈው ጳጉሜ ሕይወታቸው ሲያልፍ ልጃቸው ቻርልስ ወዲያውኑ ዙፋኑን ወርሰዋል። ንጉሥ ቻርልስ 2.2 ኪሎ ግራም የሚመዝነውንና ከ1660 ጀምሮ ጥቅም ላይ ሲውል የነበረው ዘውድ ተጭኖላቸዋል። በተለያዩ ውድ ጌጦች የተዋበ ነበር። ባለቤታቸው ካሚላም ዘውድ ጭነው ለንጉሡ ጎንበስ በማለት አክብሮት አሳይተዋል። የብዙዎች ጥያቄ የነበረው በብዙዎች ጉዳዮች ከቤተሰቡ ጋር ተቃቅሮ በአሜሪካ ካሊፎርኒያ የሚኖረው የንጉሡ ሌላው ልጅ የቀድሞው ልዑል ሃሪ በበዓለ ሲመቱ ላይ ይገኝ ይሆን የሚለው የነበረ ቢሆንም ሃሪ በበዓሉ ላይ ተገኝተዋል። ታላቅ ወንድሙ ዊሊያም በጉልበቱ በመንበርከክ ለንጉሥ አባቱ ታማኝነቱን አሳይተዋል። የበዓለ ሲመቱ ሌሎች ክንዋኔዎች ነገም እንደሚቀጥሉ ታውቋል። አድማጮች፣ ለምሽቱ ያስኩት ዜና በዚህ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን ይቀጥላል። ዝግጅቶቻችን በቪያ ማሪክ ድረገጽ እንዲሁም ደግሞ በሳተላይት በአጭር ሞገድ 19 ሜትር ባንድ ላይ በ15660 ኪሎሄርዝ፣ በ25 ሜትር ባንድ ላይ በ11610 እና በ12070 ኪሎሄርዝ እንድትከታተሉ እንጋብዛለን። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። በኢትዮጵያ በከፍተኛ ሁኔታ እየተሰራጩ ያሉ ሐሰተኛ መረጃዎችና የጥላቻ ንግግሮች ባለፉት ጥቂት ዓመታት ለተከሰቀሱ የብሔርና የሃይማኖት ግጭቶች ከፍተኛ አስተዋጽኦ ከማድረጋቸው በተጨማሪ ሰብአዊ መብቶችን በማፈን ለዲሞክራሲ ትልቅ ጠንቅ የሆኑ መምጣታቸውን የብዙሃን መገናኛ ባለሙያዎችና አጥኚዎች አስተዋቁ። በተለይም በማህበራዊ መገናኛ ዘዴ የሚሰራጩ ሐሰተኛ መረጃዎች ፖለቲካዊ ኢኮኖሚያዊና ማህበራዊ ተሳትፎችን እየገደቡ መሆኑን ያሰመሩበት ባለሙያዎቹ ማህበረሰቡ ትክክለኛ መረጃ የማግኘት መብቱን በማፈን ሰብአዊ መብቶችና ዲሞክራሲን ለአደጋ ዳርገዋል ብለዋል። ሐሳብን በነጻነት የመግለጽ መብት የሰብአዊ መብቶች ሁሉ አንቀሳቃሽ ነው በሚል መሪ ቃል በዚህ ሳምንት በመላው ዓለም የተከበረው የፕሬስ ነጻነት ቀን አስመልክቶ ባለሙያዎችን ያነጋገረችው ስመኝሽ የቆየ ተከታዩን ዘገባ አሰናድታለች።
በበርካታ የኢትዮጵያ ጋዜጠኞች፣ ማህበራዊ አንቂዎችና የተለያዩ ባለሙያዎች አይን ማህበራዊ ሚዲያ የተለያዩ ሐሳቦች በመከባበር ይንሸራሸሩበት ደርዝ ያለው ውይይት ይደረግበትና ማህበረሰቡን የሚጠቅሙ ዘመቻዎች ይካሄዱበት የነበረው ከ2006 ዓመተ ምህረት በፊት በነበሩት ጥቂት ዓመታት ነው። በወቅቱ የሀገሪቱን ማህበራዊና ኢኮኖሚያዊ ጉዳዮችን በመዳሰስ ሰብአዊ መብት እንዲከበር የመረጃ ነጻነት እንዲኖርና ዜጎች ሐሳባቸውን በነጻነት እንዲገልጹ በማበረታታት ንቁ ተሳታፊ ከነበሩ ሰዎች አንዱ ከፍተኛ ተወዳጅነት አግኝቶ የነበረው አዲስ ነገር ጋዜጣ ባልደረባና የኢኮኖሚ ባለሙያ የሆነው ዘሪሁን ተስፋዬ ሲሆን ከ2006 በኋላ ያለውን የኢትዮጵያ ማህበራዊ ሚዲያ አጠቃቀም ከቁጥጥር ውጪ የወጣ ነው ሲል ይገልጻል።
ቁጥጥር የማይደረግበት ኃላፊነት የማይሰማቸው በተለይ ደግሞ በግሩፕ ፖለቲካ ወይም ደግሞ ይህን ብሔርን ወይም ሃይማኖትን በተመለከተ የሚያቀነቁኑ ግሩፖች ደግሞ እያየሉ መጡ። ከ2014-15 በኋላ ብትመለከችው እንዲህ አይነት ግሩፖች ወይም ቡድኖች እያየሉ መጡ። ይሄኛው ስቴጅ ነገሮች እየተበላሹ እንደሆነ የሚያሳይ ነበረ።
በማህበራዊ ሚዲያዎች መረጃን ከማጋራት በተጨማሪ በቴክኖሎጂ አጠቃቀምና ደህንነት ዙሪያ ለበርካታ ጋዜጠኞችና ማህበራዊ አንቂዎች ስልጠና ይሰጥ የነበረው ዘሪሁን በተለይ ባለፉት 5 ዓመታት ውስጥ የሚታየው አጠቃቀም አደገኛ አቅጣጫ የያዘ መሆኑንም ያስረዳል።
እዚህ ወቅት የሶሻል ሚዲያው ይሆን እንደው ይሆን የመጣው ስርዓት የሌለው መልካም መረጃዎች ወይም ነፍያ መረጃዎች ከማውጣት ይልቅ ሐሰት የበለጠ ቦታ የሚይዝበት በቡድን እውነት የሚጨፈለቅበት ለሐሰትና እውነትን የማይለይበት መድረክ ሆነ። በዚህም ሐሰትን የሚያራግቡ ሰዎች የበለጠ ተደማጭነት እያገኙ ሀቅ ይዘው የሚንቀሳቀሱ ሚዲያዎች የሆኑ ግለሰቦች የሆኑ እየተዋጡ መጡ።
ዘሪሁን በየጊዜው በሚለዋወጠው ቴክኖሎጂና ማህበራዊ ሚዲያዎች አማካኝነት በአስደንጋጭና በከፍተኛ ፍጥነት በሚሰራጨው ሐሰተኛ መረጃዎች ምክንያት ተስፋ ቆርጠው ራሳቸውን ከሚዲያ ካራቁ በርካታ ግለሰቦችና ባለሙያዎች መካከል አንዱ ነው። ምክንያቱን ሲገልጽም የመታፈን ስሜት እየተሰማኝ በመምጣቱ ነው ይላል።
በጣም ሁሉ ተስፋ የፈጠረበት መድረክ ነበር። በተለይ ደግሞ እንደ ኢትዮጵያ ያሉ ታዳጊ አገሮች ያለው ተቀመታ ሁሉ ድርጅት ግዙፍ ነው። ነገር ግን ቀደም በተጠቀስኩልሽ ምክንያቶች ያፈስፋ እየተሸረሸረ ነው። እኔም ብቻም ሳይሆን ሌሎች ቡድኖችንም ወይም ሌሎች ግለሰቦችንም እንዲሁ ቅሬታ እየፈጠረ ዝም ብሎ ማለት ነበር። ከተያዙት እንደው ማልፎም ተርፎ ነው በዚህ መንገድ እንዳ ይሻላል የሚለጡ ሰዎች ጨለምተኛ ማለት ይሄ መድረክ ለካ የኔ አይደለም እንድት የሚያደርግ ነበር። ስለዚህ ተጽኖ የነበረሽ እንቅስቃሴ ይወስነዋል።
ልክ እንደ ዘሪሁን በማህበራዊ ሚዲያ የሚታየውን ማህበረሰብን ጽንፍ ወደ ያዙ ተቃራኒ አቅጣጫዎች የሚስቡ ሐሰተኛ ትርክቶችና የጥላቻ ዘመቻዎች መቋቋም አቅቷቸው ራሳቸውን ከማህበራዊ መገናኛ መድረኮች ብቻ ሳይሆን ከአጠቃላይ የህዝብ እይታ የሰወሩ ባለሙያዎች፣ ምሁሮች፣ ጥናት አጥኚዎችና የሚዲያ ባለሙያዎች በርካቶች ናቸው። ለተለያዩ የውጭ ሚዲያዎች ዘጋቢና በድህረ ገጽ አማካኝነት የሚሰራጩ የተሳሳቱ መረጃዎችን ለመዋጋት የተቋቋመው ኢትዮጵያ ቼክ መስራች ኤልያስ መሰረትም በማህበራዊ ሚዲያዎች አማካኝነት ደረሱብኝ በሚላቸው ዘመቻዎች ስማጥፋትና ማስፈራራቶች ምክንያት ለወራት ራሱን ለማግለል ተገድዶ እንደነበር ያስታውሳል።
በተለይ የኢትዮጵያ የዚህ ጦርነት የጀመረ ጊዜ ነው የባብለት ሻካቢ ጋዜጠኞች ላይ በተለይ ውጭ ሀገር ሚዲያ ላይ የሚሰሩ ጋዜጠኞች ላይ ከፍተኛ ርብርብ ሲደረግ ነበር። ያው በኋላ ላይ እውነቱ የተገኙ ነገር ግን ለምሳሌ ትግራይ ሳት ሲያደርግ ከነበር ጋር ተያይዞ ሴቶች ተደፈሩ ሲባል፣ ሰዎች ተፈናቀሉ ሲባል፣ ሰዎች ተገደሉ ሲባል እነዚህ ሚዲያዎች እኔም ሰራበት የነበረው አሶሴትድ ፕሬስን ጨምሮ የውጭ ሀገር ሚዲያ ቅጥረኞች ናቸው በመባል በጣም ከፍተኛ የስም ማጥፋት ዘመቻ በተለይ የፕሮ ገቨርንመንት አክቲቪስቶች ሲካሄድ ነበረ። በኋላ ላይ እንግዲህ በመንግስት ስም ታምኖበት መግለጫ የተሰጠበት ጉዳይ ሆኖ ተገኝቷል። እና በዛን ጊዜ ምንድን ነው በተለይ የተደረገው በጣም በኮርዲኔት በሆነ መልኩ የተወሰኑ ግለሰቦች ለምሳሌ ምስሌን በመለጠፍ እና እንደዚህ አይነት እንቅስቃሴ ሲደረጉ ነበር። ጊዜ ማህበራዊ ሚዲያ ላይ የተጠቀመ ሰው ያየሁት የተማርኩት ነገር እሱ ነው። ስለዚህ በዛ መሰረት ለአንድ ለስድስት ወር ማህበራዊ ሚዲያ ከመጠቀም ተቆጥቤ ነበረ፣ አቁሜ ነበር ሙሉ ለሙሉ።
ከእውነተኛ መረጃዎች ይልቅ ሐሰተኛ መረጃዎች በከፍተኛ ፍጥነት እንደሚሰራጩ ጥናቶች ያሳያሉ። ለምሳሌ ዩናይትድ ስቴትስ የሚገኘው MIT የተሰኘው የቴክኖሎጂ ተቋም በትዊተር ላይ ባካሄደው ጥናት ከእውነተኛ መረጃዎች ይልቅ ሐሰተኛ መረጃዎች በድጋሚ ትዊት የመደረግ ወይም የመዘዋወር ዕድላቸው 70% መሆኑንና እውነተኛ ዘገባዎች ሰዎች ጋር ለመድረስ 6 እጥፍ ያክል ጊዜ እንደሚወስዱ አመልክቷል። ፌስቡክንና ሌሎች ማህበራዊ ሚዲያዎችን ላለፉት 15 አመታት የተጠቀመው ኤልያስ እየተባባሰ የሄደው የጥላቻ ንግግርና የሐሰተኛ መረጃ ስርጭት ሰዎች በነጻነት ሐሳባቸውን እንዳይገልጹና በተለያዩ ጉዳዮች ላይ እውቀት ያላቸው ሰዎች የሚደርስባቸውን ጥቃት በመፍራት ከመናገር እንዲቆጠቡ እያደረጋቸው ነው ይላል።
በጣም በርካታ ሰዎች በእኔ በግሌም ኮንታክት ማድረጋቸው ከዛም በተጨማሪ ኢትዮጵያ ቼክ የምሰራበትን የመረጃ ማጣሪያ ላይ ኮንታክት የሚያደርጉ ሰዎች አንዳንዶቹ ዜና ይሰራንባቸው አሉ እና የታፈኑ ሰዎች መናገር እንዳይችሉ ሆነው የተለያዩ ዘመቻ ሲደረግባቸው የነበሩ በግለሰብ ደረጃ ብቻ ሳይሆን በነገራችን ላይ አጠቃላይ በብሔር ደረጃ ለምሳሌ ሊሆን ይችላል፣ በሃይማኖት ደረጃ ሰዎችን ዝም የማስባል የመናገር መብታቸውን የመገደብ እንቅስቃሴዎች ይካሄዳሉ እና ከዛ ጋር ተያይዞ በጣም በርካታ አንዳንዶቹም አጸያፊ ሊባሉ የሚችሉ ከዛም በላይ ደግሞ ህገወጥ የሆኑ መብቶችን የሚጥሱ እንቅስቃሴዎች ማህበራዊ ሚዲያ ላይ ሲደረጉ አይተናል።
ዘሪሁንም በበኩሉ ሆን ተብለው የሚሰራጩ ሐሰተኛ መረጃዎች የሰብአዊ መብት ተቋማትንና የሲቪል ማህበረሰቦችንም ስም ለማጥፋት ጥቅም ላይ የሚውሉ በመሆናቸው ማህበረሰቡ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች በአግባቡ እንዳይሰሙ ብቻ ሳይሆን እንዲባባሱም የራሱን አስተዋጽኦ እያደረገ ነው ይላል።
ኢትዮጵያ ውስጥ ያለው አጠቃላይ ማህበራዊ ክስተት፣ የፖለቲካ ክስተት እንዲሁም ኢኮኖሚክ ክስተት፣ የሰብአዊ ክስተቶች፣ መገላታት፣ መፈናቀል፣ ግድያዎች እንግዲህ በየለቱ የምንሰማቸው ናቸው። እነዚህ ነገሮች ለእውነት በቆመ ሚዲያ ወይም ግለሰብ በተገቢው መልክ ሪፖርት መደረግ ያለባቸው ናቸው። ነገር ግን ይህንን ሂደት አበላሸው ከተባለፉት አምስት ዓመታት ቢያንስ እንኳን ዲያስፖራው ነጻነት የነበረው በአንጻራዊ ሶሻል ሚዲያውን የማህበራዊ ድረገጾችን በነጻነት ይጠቀማል፣ መብቱንም በደንብ ያውቃል የምትዩ ራሱ ባለፉት አምስት ዓመታት ውስጥ ሙሉ ለሙሉ ለሌላ ኃይል የመገበር ያህል ነበረ። ስለዚህም ማሰማት የሚገባንን ያህል እንዳናሰማ ሆነን
ሐሰተኛ መረጃ ስርጭት እንደ ጤና የመሳሰሉ በተባበሩት መንግስታት ድርጅት ሁለንተናዊ የሰብአዊ መብቶች ተብለው የተቀመጡ መብቶችንም አደጋ ላይ ጥሏል። ለምሳሌ በድረገጽ ላይ ከሚጋሩ የጤና ዜናዎች 40 ከመቶ የሚሆኑት ሐሰተኛ መረጃዎች መሆናቸውን ሳይንሳዊ ጥናቶችን የሚያሳትመው ሳይንስ ዳይሬክት አስታውቋል። ይህ ሁኔታ ሰዎች ለመሰረታዊ ጤናቸው አስፈላጊ የሆኑ መረጃዎችን እንዳያገኙና ህይወታቸው አደጋ ላይ እንዲወድቅ አድርጓል ይላል ዘሪሁን።
በጣም የሐሰት መረጃዎች በኮቪድ ታይም ላይ ይሰራጩ ነበር፣ አሁንም እየተሰራጩ ነው። ሰው ትክክለኛው መረጃ እንዳይዙ ሰዎች ሆኗል። ለምሳሌ ክትባት ላይ ይሰራጩ የነበሩ የሐሰት መረጃዎች ነበሩ፣ ብዙ ሰዎች መትረፍ የሚችሉ ነበሩ። ነገር ግን የነበረው የሐሰት መረጃ ከእውነተኛው መረጃ በላይ በልጦ በመገኘቱ ሰዎች እንዲጭበረበሩ ሆነዋል። ማጣት የማይገባንንም ሰዎች አጥተናል፣ በበሽታው ምክንያት ማለት ነው። ስለዚህ የኢትዮጵያ ብቻ ኬዝ አይደለም። በዓለም አቀፍ ደረጃ እንደ አይነት ሶሻል ሚዲያው እየተጫወተ ያለው ኔጌቲቭ ሚና፣ አሉታዊ ሚና ቀላል የሚባል አይደለም።
የሐሰተኛ መረጃዎችን ስርጭት ለመቆጣጠርና ለመዋጋት የሚደረጉ ጥቂት ጥረቶች ቢኖሩም ኦፒአይ አናሊቲክ የተሰኘው የመረጃ አሰባሳቢ ተቋም ከኢንተርኒውስ ጋር በመተባበር በቅርቡ ያካሄደው ጥናት የሚያሳየው ጥረቱ ከችግሩ ጋር ተመጣጣኝ አለመሆኑን ነው። የኦፒአይ መስራች አቶ ዘላለም ግዛቸው እንደገለጹልን እንደ አውሮፓውያን አቆጣጠር በ2018 እና 2019 በፌስቡክ ላይ ከ100 ሺህ በላይ ተከታይ ያላቸው 150 ገጾች ላይ የተለጠፉ ከ260 ሺህ በላይ መልእክቶች የተጠኑ ሲሆን እነዚህ በድምሩ ከ30 ሚሊዮን በላይ ተከታይ ያላቸው ገጾች ሐሰተኛ መረጃ ለመከላከል የሚያደርጉት ጥረት ከቁጥር የሚገባ አይደለም።
ትልልቅ ሚዲያዎች እዚህ አካውንት አካውንቶች አስገብተናል። የመንግስትም ሆኑ የግል ሚዲያዎች፣ ግለሰቦች እንደዚህና የሁሉ ከፍተኛ ፎሎወር ነው ኖሯቸው ወደ 30 ሚሊዮን በጋራ ያረጉት ይፈርት በዚህ ጉዳይ ላይ ውይይቱን ለማምጣት በጣም አነስተኛ ነው ከሚጠበቀው በታች ነበር። እና ይህምን ለማሳየት ነው የመንግስት ሚዲያ ተሰሚነት ያላቸውን ብዙዎቹ ያላቸው ስራ እዚህ ላይ በጣም አነስተኛ እንደሆነና ይሄ ግን ሞቢላይዝ ቢደረግ ምናልባት ስላስተኛ መረጃ ያለው አዌርነስ ለህብረተሰቡ በደንብ ማድረስ ይቻላል የሚል እንደ ሪኮመንዴሽን ከዛ ወስተናል።
አቶ ዘላለም አክለው ሐሰተኛ መረጃን የመከላከል ጥረቱን አዳጋች የሚያደርገው ደግሞ ሐሰተኛ መረጃዎች የሚደርሳቸው ሰዎችና በማስተካከያነት የሚወጡትን ትክክለኛ መረጃዎች የማያገኙ መሆናቸው ነው ይላሉ። ኤልያስም በዚህ ይስማማል። 150 ሺህ ተከታዮች ያሉት ኢትዮጵያ ቼት የሚያወጣቸው መረጃዎች በሚሊዮን የሚቆጠሩ ሰዎች ጋር በአንድ ጊዜ የሚደርሱ ሐሰተኛ መረጃዎችን የመዋጋት አቅሙ ውሱን በመሆኑ ኢትዮጵያ ውስጥ ብቻ ከ9 ሚሊዮን በላይ ተጠቃሚ ያለውን ፌስቡክ ጨምሮ ሌሎችም ግዙፍ የቴክኖሎጂ ተቋማት የራሳቸውን የቁጥጥር እርምጃ ሊወስዱ ይገባል ይላል።
አንደኛ የሐሰተኛ መረጃና በጣም አደገኛ የሆኑ መልእክቶች ሲተላለፉ ሞኒተር ሊያደርጉላቸው የሚገቡ በቂ የሆኑ ሞኒተሪንግ ካፓሲቲ ሊኖር ይገባል ብዬ አስባለሁ። ምን ያህል ሰዎች ኢትዮጵያ ውስጥ አለው መረጃ የለኝም። ሜታም ሊናገር ፈቃድ የሚያደርግ ብዙ ጊዜ ከሜታ ጋርም ዋና ንግድ ውስጥ እንገናኛለን እና በቂ የሆኑ በሁሉም የኢትዮጵያ ቋንቋዎች እንኳን ባይሆን በጣም በበርካታ ተጠቃሚ ባላቸው ቋንቋዎች መረጃ ሲሰራቸው ቶሎ ብለው እርምጃ መውሰድ መቻል አለባቸው። ይሄ ነገር ሳይደረግ ቆይቶ የተከሰቱ አንዳንድ ምሳሌዎችንም መጥቀስ ይቻላል። በጣም አደገኛ የሆኑ መልእክቶች ሲሰራጩ ዝም ተብሎ ከአራት ከአምስት ቀን በኋላ ህዝብ ሲጫጫ የሚያነሱት ነገር አለ። ግን ከሁሉም በላይ በሰዎች የሚከናወን የመረጃ ሞኒተሪንግ ያስፈልጋቸዋል። አደገኛ መልእክቶች ግደለው፣ ፍለጠው፣ እዚህ ቦታ ላይ ሄድ እየተባለ ማህበራዊ ሚዲያ ላይ በግልጽ ጥሪ ሲካሄድ እንደነበረ እናስታውሳለን። እና ማህበራዊ ሚዲያዎች በርካታ ቢሊዮን ዶላሮችን በአመት ትርፍ የሚያጋብሱ ተቋማት ናቸው። የገንዘብ እጥረት የለባቸውም። ትልቅ ኃላፊነት አለባቸው ብዬ አስባለሁ።
ከዚህ በተጨማሪ ህብረተሰቡ የመረጃ አጠቃቀም ክህሎቱን ከፍ የሚያደርጉ ስራዎች ሊሰሩና ሐሰተኛ መረጃንና የጥላቻ ንግግሮችን ለመቆጣጠር የወጣው ህግ ግለሰቦችን ለማጥቃትና የመናገር ነጻነትን ለመገደብ ተሟል ይልቅ በአግባቡ ለታሰበለት ዓላማ ጥቅም ላይ እንዲውል ማድረግ እንደሚገባ ባለሙያዎቹ መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የቀዳሚ ምሽት መሰናዷችን ይቀጥላል። ከኢትዮጵያ ልዩ ልዩ ከተሞች የተሰበሰቡ ወጣቶች የተሳተፉበት አውደ ትርኢት ወይም ፌስቲቫል ባለፈው ቀዳሚና እሁድ በአዲስ አበባ ተካሂዷል። በወጣቶች ላይ አተኩሮ የሚሰራውና በዩናይትድ ስቴትስ ድጋፍ የሚከናወነው የከፍታ ፕሮጀክት አካል የሆነው ይኸው አውደ ትርኢት ወይም ፌስቲቫል ስኬታማ ወጣቶች ልምዳቸውን ያካፈሉበት ሲሆን የመዝናኛ ዝግጅቶችም ለእይታ ቀርበውበታል። በአውደ ትርኢቱ መክፈቻ ላይ የተገኙት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ አስፈጻሚ አምባሳደር ትሬሲ ጄኮብሰን እንዲሁም የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ለወጣቶች መልእክት አስተላልፈዋል። ኬኔዲ አባታ የፌስቲቫሉን ተሳታፊዎች አስተያየት በማካተት ተከታዩን ዘገባ አሰናድቷል።
ኢትዮጵያውያን ወጣቶች ልምድ የሚለዋወጡበት እንዲሁም በሚመለከታቸው የተለያዩ ጉዳዮች ላይ የሚወያዩበት ከፍታ የወጣቶች ፌስቲቫል ቅዳሜና እሁድ በአዲስ አበባ በሚገኘው ሚሊኒየም አዳራሽ ተካሂዷል። የወጣቶችን የተለያዩ ችግሮች ለመቅረፍ ታስቦ በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID የገንዘብ ድጋፍ የሚከናወነው የከፍታ ፕሮጀክት አንዱ አካል በሆነው በዚህ የወጣቶች ፌስቲቫል ላይ የፈጠራ ባለሙያዎችና በተለያዩ የንግድ ዘርፎች የተሰማሩ ስኬታማ ወጣቶች ምርቶቻቸውን የሚያቀርቡበት የንግድ ትርኢትም ተካሂዷል። በተጨማሪም የቴክኖሎጂ ውጤቶች እንዲሁም የስዕልና ፎቶ አውደርዕይም ለፌስቲቫሉ ታዳሚያን የቀረበ ሲሆን ቅዳሜ በመክፈቻው ዕለት የተገኙት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን፣ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬና ሌሎችም ታዳሚያን ጎብኝተዋል። የተለያዩ የቆዳ ውጤቶችን ያመረተ ለገበያ የሚያቀርበው ወጣት ሱራፌል ማስረሻ ከፌስቲቫሉ ተሳታፊዎች አንዱ ነው።
አጠቃላይ የቆዳ ምርቶች ነው ይዤ ቀረብኩት። የሴትም የወንድም ሌዘሮች ይገኛሉ። ይሄንን ስራ የጀመርኩት ዋናው ፊልድ የተማርኩበት ኮንስትራክሽን ላይ ነው። በየሆነ አጋጣሚ አለመሳካቶች ሲመጡ አጠገቤ ጋር ዙሬ ላይ ማን ነው እስቲ ስራ እየሰራ ያለው የእጅ ሙያ ያለው ሰው ብዬ ሳይ አባቴ ይሄን ስራ ይሰራል ማለት ነው። ስለዚህ በእኔ በኩል እንዲቀጥል አድርጌዋለሁ ማለት ነው። ሲቀጥል ደግሞ ወጣቱን ደግሞ እኔ ሞቲቬት አድርጌ እንደዚህ አይነት ስራዎችን እንዲገቡ ከራሴም አልፌ ሌሎችን ስራ ፈጠራ እየፈጠርኩኝ ነው ያለው። ለወጣቱ ደግሞ ምንድነው እንትን ምለው መሰለ እኛ በመንፈልገው ነገር የማይሳካ ነገሮች አሉ። ላይሳካ ይችላል። መጀመሪያ ላይ እኔ ማስበው ወደ ሚሊየን ነው ማስበው የነበረው። ግን ያ ነገር ፌል በማረጉ ነው አሁን ወደዚህ ስራ ውስጥ ደግሞ ዞር ብዬ ወደ ሱስ ውስጥ ከመግባት አጠገብ ጋር ያለውን ሰዎችን ምን አይነት ቢዝነስ ላይ ናቸው፣ ምን አይነት የእጅ ሙያ አላቸው ብሎ ብር ሳያስብ ሄዶ መማር ቢችል ነገ ላይ ዝም ብሎ ሳያስበው ተኝቶ እቤቱ ብር ይመጣለታል ማለት ነው። እንደዚህ ቢያደርጉ አሪፍ ነው። እና ድሪም ደግሞ የግዴታ ያስፈልጋል። አሁን እኔ ድሪም አለኝ። ድሪሜ ፈርስት ሌቭል ኮንትራክተር ኢን ኢትዮጵያ ነው።
ኢየሩሳሌም ቀና ደግሞ ናስና ብርን ጨምሮ የተለያዩ የተፈጥሮ ግብአቶችን በመጠቀም ጌጣጌጦችን እየሰራች ለገበያ ከማቅረብ ባለፈ ለችግረኛ እናቶችም የሥራ ዕድል መፍጠሯን ትገልጻለች።
ከልጅነቴ ጀምሮ የክራፍቴ ደግሞ ወደ ጥበብ ሞክር ነበረ። በአንድ ወቅት ኮሌጅ ላይ የራሴን የኮሌጅ ገንዘብ ለመክፈል ስፈልግ ስሞክር ነው ይህን ስራ መስራት የጀመርኩት። ከዛ በኋላ ሎካል ኢንተርናሽናል ኤጀንሲዎች ተቀጥሬ ሰርቼ ነበረ። ከዛ ደግሞ ይሄ ፓሽኑ ስላለኝ መልሼ ወደዚህ ስራ መጣሁ ማለት ነው። ከዛ ግን የራሴ ስቶሪ ጋር ይገናኛል መልሼ ነገር። ብቸኛ እናት ነበረችኝ ስታሳድገኝ ሰፈር ስታደግ አይ ነበርና እነሱን ተመልሶ ከሷ ያገኘሁት የክራፍት ስኪል ስለሆነ ተመልሶ እነሱን ማገዝ ፈልግ ነበር። ስለዚህ ምንድን ያደረኩት ብቸኛ እናቶችን ቀበሌዎች ጋር አድርገን ፓርትነር አድርገን እንዲሰበስቡልኝ አድርጌ ከዛ ለነሱ ትሬኒንጉን ይሄን ብቻ ሳይሆን ሶፍት ስኪል እንሰጣቸዋለን። ስለዚህ ከነሱ ጋራ ነው የምንሰራው ብቸኛ እናት ሆነው ብቻቸው ልጆቻቸው የሚያሳድጉ እና የኢኮኖሚ ችግር ውስጥ ያሉ ሴቶችን ነው የምናገዘው። ያን እናደርጋለን። ከዛ በራሳቸው ቢዝነሱን የሚቀጥሉበት መንገድን መፍጠር ከፈለጉ ደግሞ ከሊሊያን ጋር ብራንድ ሊሊያን ይባላል ከሊሊያን ጋር የሚቀጥሉበትን መንገድ መፍጠር ነው ሀሳቡ ማለት ነው። ከነዛ እናቶች ጋር እንሰራለን።
ከሰባት ከተሞች የተሰባሰቡ ከአስር ሺህ በላይ ወጣቶች በተገኙበት በፌስቲቫሉ መክፈቻ ላይ ንግግር ያደረጉት በኢትዮጵያ ዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን ተከታዩን መልእክት አስተላልፈዋል።
I am so excited to be here with you this morning.
ዛሬ ጠዋት ከእናንተ ጋር እዚህ በመሆን በጣም ደስተኛ ነኝ። አንዳንድ ጊዜ የዛሬ ወጣቶች ለሀገር የወደፊት ተስፋ ናቸው እንላለን። እኔ ግን እላለሁ እናንተ ወደፊት ወይም ነገ ሳይሆን አሁን ላይ የኢትዮጵያ ሕዝብ ዋነኛ ክፍል ናችሁ። ለሀገሩ ከእናንተ በላይ ኃይል ያለው የለም። ለኢትዮጵያ ልማት፣ ሰላምና ብልጽግና ትልቁ ኃይል እናንተ ናችሁ። ኢትዮጵያ በአፍሪካ ቀንድ ለሚገባት የመሪነት ሚና በአፍሪካና በዓለም ለሚኖራት ስፍራ ትልቁ ሞተር ናችሁ። ይህ የሁለት ቀናት ቆይታ ግባችሁን እንድታስተካኩ ይረዳችኋል ብዬ አምናለሁ።
የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ደግሞ ወጣቶች የሽግግር ምዕራፍ የሆነውን የወጣትነት ጊዜያቸውን በጥንቃቄ ሊያሳልፉ ይገባል ብለዋል።
የወጣትነት እድሜያችሁ ህይወትን ታሳውቃችሁ ለሚገባችሁ የእውቀትና ጥበብ የምትደርሱበት እድሜ ብቻ ሳይሆን ወደዚህ የእውቀት ሙላት የምትደርሱበት የሽግግር ህይወት ምዕራፍ መሆኑን አውቃችሁ ይህንን ምዕራፍ በከፍተኛ ጥንቃቄ፣ በማስተዋል፣ በትዕግስት በማለፍ ለበለጠ ስኬት የምትዘጋጁበት እንደሆነ በማወቅ ባግባቡ ጊዜያችሁን እውቀታችሁን እንድትጠቀሙ አደራዬ የጠበቀ ነው።
ወጣቶች ለንተናዊ ለውጥ ላይ የሚሰራው የከፍታ ፕሮጀክት የገንዘብ ስፖንሰር የሆነው የUSAID የኢትዮጵያ ሚሽን ዳይሬክተር ሺን ጆንስ ድርጅቱ መሰል ወጣት ተኮር ተግባራትን መደገፉን እንደሚቀጥል ለአሜሪካ ድምጽ ገልጸዋል።
USAID is a really proud sponsor of partnering with Ethiopia's youth.
USAID ከኢትዮጵያ ወጣቶች ጋር በመተባበሩና ከሁሉም የሀገሪቱ ክፍሎች ወጣቶች የመሰባሰብ ድል የሚያገኙበትን የመቻቻልና አንድነት የሚፈጥሩበትን አሳብ ስፖንሰር በማድረጉ በእውነት ኩራት ይሰማዋል። USAID የከፍታ ፕሮጀክት የሚሰራቸው ስራዎች ስፖንሰር ነው። ይህ ከኢትዮጵያ ህዝብና መንግስት ጋር ያለንን ትብብርም የሚያንጸባርቅ ነው። በትንሽ የአሜሪካ ገንዘብ ድጋፍ ከ10000 በላይ ወጣቶች ተሰባስበው ማየት የሚያኮራ ነው። ወጣቶች ለቢዝነሳቸውና ለማህበረሰባቸው ብልጽግና በጋራ መስራታቸው እንዲቀጥሉ ጥሪ አቀርባለሁ። ይሄን መሰል ተግባራት እየጎለበቱ እንዲሄዱም እኛም ድጋፋችንን እንቀጥላለን።
የከፍታ ፕሮጀክትን የሚመራው አምሬ ፌልዝ አፍሪካ የተባለ መንግስታዊ ያልሆነ ድርጅት ሲሆን የፕሮጀክቱ ኃላፊ ቻላቸው ጥሩነ እንዳሉት ፕሮጀክቱ አራት ዋና ዋና አገልግሎቶችን ይሰጣል። እነዚህም ከትምህርት ውጪ ላሉ ወጣቶች መሰረታዊ የማንበብና መጻፍ ክህሎትን ማዳበር፣ የወጣቶች የተቀናጀ የስነ ተዋልዶ ጤና፣ የወጣት ማዕከላት እድሳትና ግንባታ እንዲሁም የፋይናንስ አገልግሎት ናቸው። በተጨማሪም ወጣቶች ለምድ የሚለዋወጡባቸው ፌስቲቫሎች በተለያዩ ከተሞች የሚካሄዱ ሲሆን የአዲስ አበባ ፌስቲቫል ሮፍናንን ጨምሮ የተለያዩ አርቲስቶች በተሳተፉበት የሙዚቃ ድግስም ደምቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዝግጅታችን ይቀጥላል። ጥበብና ጨለማ የመማሪያ ክፍሎች፣ የተጨናነቁ የትምህርት ቤት ወንበሮች፣ ደረጃቸውን ያልጠበቁ የመጸዳጃ ቤቶች በተማሪዎች የትምህርት አቀባበል ላይ ከፍተኛ የሆነ አሉታዊ ተጽዕኖ የሚያሳድሩ ነገሮች እንደሆኑ ባለሙያዎች ይናገራሉ። በተለይም በኢትዮጵያ በገጠሪቱ የሀገሪቱ ክፍሎች የሚገኙ ትምህርት ቤቶች ያሉባቸውን የግንባታ ችግሮችን በመገንዘብ የተሻሉ ትምህርት ቤቶችን ለመገንባት አይዞን ፋውንዴሽን የተሰኘ ግብረሰናይ ተቋም እየተንቀሳቀሰ ይገኛል። ፋውንዴሽኑ ከመማሪያ ክፍሎች ግንባታ ጎን ለጎንም የሴቶች ንጽህና መጠበቂያ አቅርቦትና እንዲሁም በትምህርት ቤቶች ውስጥ የንጹህ ውሃና የመጸዳጃ ቤቶች አቅርቦት እንዲኖርም ይጥራል። ተቋሙን መስራችን አቶ ሻሎም ያቆብንና የተቋሙን አጋሮችን አነጋግሬ ያስተናግደው ዘገባ ቀጥሎ ይቀርባል።
አስ
ነሐሴ 2014 ዓ.ም ምረት በይፋ ስራ የጀመረው አይዞን ፋውንዴሽን በኢትዮጵያ የአንደኛና የሁለተኛ ደረጃ ትምህርት ቤቶች ለተማሪዎች ተስማሚና ምቹ እንዲሆኑ ትኩረት አድርጎ እየሰራ ይገኛል። የኪነ ህንጻ መምህር በሆኑት በአቶ ሻሎም ያቆብ አማካኝነት የተመሰረተው ተቋሙ ትምህርት ቤቶችን ግንባታ ከመሻሻል በተጨማሪም ሌሎች ተያያዥ ተግዳሮቶች ላይ አገልግሎት ይሰጣል።
አይዞን ፋውንዴሽን አሁን ባለው ሰዓት ላይ አራት ፕሮግራሞች ላይ ነው። በኔ ጋር ከተለያዩ የኢትዮጵያ ኮርነር የተውጣጡ በጣም ደግሞ ቁጥራቸው ጥቂት የሆኑ የውጭ ሀገር ዜጋ ቢኖሩም ኢትዮጵያውያን ወጣቶች ጋር ሆነን ነው ስራዎች የምንሰራው። ከ200 እንበልጣለን በቁጥር እና ከእነሱ ጋር ሆነን አራት ነገሮች ላይ ነው የምንሰራው። የመጀመሪያው ኳሊቲ ኤጁኬሽን ላይ ነው ወይም ደግሞ የትምህርት ጥራት ላይ ነው የምንሰራው። ትምህርት ጥራት ሲባል መጀመሪያ ቅድሚያ የምንሰጠው ወይም እንሰጠዋለን ብለን እየሰራን ያለ ነው ራሱ የመማሪያው ቦታ ኢንቫይሮንመንት መቀየር። እንደ ሀገር በቻል ነው አቅም ያሉትን ችግሮች ትምህርት ቤቱን ዲዛይን በነጻ ዲዛይን ከማድረግ አንስቶ እንደገና የማማከር ወይም ኮንሰልቲንግ ሰርቪስ ፈንድ ደግሞ አሰባስቦ ቀጥታ ቦታውን መስራት ወይም ትምህርት ቤቱን ገንብቶ ለአካባቢው ማስረከብ በየቦታው እዛ ላይ ነው እየሰራን ያለ። ከዛ ጋር ተገናኝቶ ደግሞ ኦልሬዲ ተሰርተው አገልግሎት እየሰጡ ያሉ ትምህርት ቤቶችን
አቶ ሻሎም አይዞን ፋውንዴሽን በንጹህ ውሃ አቅርቦት እንዲሁም ደግሞ በሴቶች ንጽህና መጠበቂያ አቅርቦትና በሌሎች ተያያዥ ጉዳዮች ላይ አብሮ እንደሚሰራ ይገልጻሉ። በተጨማሪም የወጣቶችና የሴቶች መርሃ ግብሮችም አሉት ይላሉ።
በነገራችን ላይ እነዚህ አራቱ ፕሮግራሞች ተመጋጋቢ ናቸው። አንዱ አንዱን የሚደግፍ ነው። ለምሳሌ ኳሊቲ ኤጁኬሽን ካልች በኋላ እዛው ተማሪዎቹ ሴቶች አሉ። ስለዚህ ውመን ኢምፓወርመንት እዛ ውስጥ ይገባል። ሳኒተሪ እና ሃይጂንም እዛ ውስጥ ይገባል። አንዱ ከአንዱ ጋር ሰፖርት የሚደራረጉ ፕሮግራሞች ናቸው። ሁለተኛው ደግሞ ዋሽ ይባላል። ወተር ሳኒቴሽን ኤንድ ሃይጂን የሚባለው ፕሮግራማችን ነው። እዛ ላይ እዚ የመጠጥ ውሃ አቅርቦት እና ንጽህና ላይ በሀገር ደረጃ ላይ ለመስራት ነው እየተንቀሳቀስን ያለ ነው። እናስጨርሰን ወደ ስራ ልናስጀምር የያዝናቸው ፕሮጀክቶች ውስጥ አንደኛው ለሴቶች ንጽህና መጠበቂያ የሚሆን ማኑፋክቸሪንግ ቦታ አዘጋጅቶ የሚታጠብ ሪዩዘብል የሆነ የማታ የቀን ያለው ከእንደገና ደግሞ ዲተርጀንት ወይም ፈሳሽ ሳሙና አብሮት ያለው ፓኬጅ አምርቶ ገጠር ውስጥ ላሉ ሴቶች ማከፋፈል ላይ እየሰራናል። ጥናቱን ጨርሰናል። አንዳንድ መንግስት አካላቶች ጋር እየተነጋገርን ነው። በቅርብ ላውንች የሚደረጉ ወይም የሚጀመሩ ፕሮጀክቶች አሉ። ቀጥታ ወደ ተግባር የምንገባቸው ይሄ ያለ። ሶስተኛው ደግሞ ዩዝ ኤንድ ውመን ኤምፓወርመንት ነው። ወጣቶችና ሴቶችን ማጎልበት ወይም ደግሞ የበለጠ ኃይል ማስታጠቅ ላይ ነው እየሰራን ያለ ነው። በራሳቸው የሚኮሩ ሀገር የሚጠቅሙ ሰዎች እንዲሆኑ ማገዝ ነው። እዚህ ላይ ቅድሚያ የምንሰጠው ነገር ማይንድሴት፣ በተለያዩ አይነት አይዲዮሎጂዎች ውስጥ ሀሳቦች የተያዘ ወጣት ካለ ስራው ስራ ሁሉ ጥቅም የለውም ብለን እናስባለን። ስለዚህ ማይንድሴት ላይ እንሰራለን። ከዛ ስኪሎች ላይ ወይም ክህሎት ላይ የክህሎት ስልጠና ላይ በደንብ እንሰራለን።
የአይዞን ፋውንዴሽን አብዛኞቹ መርሃ ግብሮች በአሁን ሰዓት በበጎ ፈቃደኞች አማካኝነት የሚከናወኑ እንደሆኑ አቶ ሻሎም ይገልጻሉ። በተለያዩ ጊዜያት የሚደረጉ አውደሪዎች ላይ በመሳተፍም በጎ ፈቃደኞችን የሚመለምሉ ሲሆን እስካሁን ድረስም ከ190 በላይ በጎ ፈቃደኛ አባላት ማፍራቱን የተቋሙ ድረገጽ ይጠቁማል። መክሊት ወጋየው በዚህ መልኩ ድርጅቱን ከተቀላቀሉ በጎ ፈቃደኞች መካከል አንዷ ናት።
መጀመሪያ ሲሰማ አንድ የተለያዩ እንደዚህ አይነት ኦርጋናይዜሽኖች ራሳቸውን የሚያስተዋወቁበት አንድ ዝግጅት ላይ ተሳትፎ ነበር እና እዛ ያገኘኋቸው አይዞን እና በዛ ተመዝግቤ በዛው ጆይን አልኳቸው ማለት ነው። እና በጣም ደስ ያለኝ እነሱ ትምህርት ላይ እንሰራለን እና እሱኛውን በጣም ደግፋለሁ። ከዚህ በፊት በራሴ መስራት ፈልግ ስለነበረ እሱን አላማ የሚደግፍ በጎ ፍቃድ ላይ የሚሰራ ሳገኝ ጆይናል እና አሁን ከረንትሊ እያገለገልኩኝ ያለሁት አንድ ትምህርት ቤት ፕሮጀክት ጀምረናል። እየተሰራ ያለ ዲዛይን እየሰራ ነው ያለ ነው ማለት ነው። እና ለእሱ ፈንድሬዝ እያደረግን ነው ከረንትሊ ወደ
በጉራጌ ዞን የወርበኬ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ሩቢክ ሰፊዮ ወርበኬ አንደኛ ደረጃ ትምህርት ቤት በአይዞን ፋውንዴሽን አማካኝነት የግንባታ ማሻሻያና ሌሎች ድጋፎችን ለማግኘት ስምምነት ላይ ደርሶ እየሰራን ይላሉ።
ዋናው ችግር የግንባታ ችግር ነው። ቤቱ ከአንድ እስከ ስምንት ነው። በአሁን ሰዓት ያሉት ወደ 445 ተማሪ ነው ያለን እና በዚህም በግንባታውም ችግር አሁን የቁጡ ተማሪ በሙሉ ወጠኛ እየመጣ ነው። ወደ አጎራባች የተሻለ ትንቢት ወዳለበት እየፈለት ነው ያሉት። እስከ 600 የሚሆን ነበሩ አጎራባች ወዳሉበት እየሄዱ ነው። ግን ግንባታው ቢሳከ እነዛ ተማሪዎች በሙሉ የሚመጡበት ሁኔታ እና ቦታው ደግሞ አሁን በጣም ዩኒቨርሲቲ ያው ዩኒቨርሲቲ ያው ቅርብ ነው ያዳንተን እና ምቹ ቦታ አስባዳርም ስለሆነ ተማሪ ሁሉ ተማሪ መማር የሚችልበት ቦታ ነው። ግን ከክላስ ጋር የተያዘ ብቻ ተማሪዎቹ እየሰሱና በተለያየ በመሰኛ
ርዕሰ መምህሩ አያይዘውም የአካባቢው ተማሪዎች የተሻለ የትምህርት ግብዓቶችና አቅርቦቶች ወዳላቸው ትምህርት ቤቶች እየፈለሱ ነው ሲሉ ያሉባቸውን ተግዳሮቶች አስረድተዋል። ከአይዞን ፋውንዴሽን ጋር በተጀመረው ትብብር አማካኝነት ሊቀረፍ እንደሚችል ትልቅ ተስፋ አላቸው።
ስምንተኛ አሁን በስታንዳርዱ መሰረት ከሄደን በጣም ብዙ ነገር ይጎለዋል ብቻ በመማር ማስተማር ላይ እና ያው እነሱም እኛም አንድ ቀን ህዝቡ ተብለን እነሱም ሄደው ብዙ ነገር ተነግረናል። እሱም በደህና አካላት ጋር በመደዋወልም እንዲደግፉን ድጋፍ እንትን በመጠየቅ እንዲሱ በተለይ 2015 መጨረሻ ላይ 2016 ላይ እንደዚህ ድርጅቶችን ካገኘን ያው ማሪያ ክላሶቹ ሙሉ በሙሉ አዲስ ፈርተው ይሰራሉ የሚል ነገር ያው እንትን ብለናል። በመሀልም ብዙ ቢዝነስ ፕላንም ሲነሱ እየሰሩ ነው።
የአይዞን ፋውንዴሽን መስራች አቶ ሻሎም ያቆም በቀጣይ ሊሰሯቸው ያሰባቸውን መርሃ ግብሮች እንዲህ ይገልጻሉ።
ወደ ገጠር ተሄዶ ቢታዩ ትምህርት ቤቶች በጭቃ በቆርቆሮ በተለያዩ አይነት ሁኔታ ነው የተሰሩት። አይመጥንም። አንድ ሰው ተመችቶት መማር አለበት ብለን እናስባለን። ትምህርት ቤት ላይ በጣም መስራት እንፈልጋለን። እዚሁ አሁን ያልኩሽ ትምህርት ቤት ውስጥ ምንም አይነት ውሃ የለም፣ ምንም አይነት መብራት የለም። አሁን አይተሽ ከሆነ ዲዛይኑ ላይ ሶላር ፓኔሎች የገጠም ነው። የውሃ ደግሞ ከጀርባው ከትምህርት ቤቱ ጀርባ የውሃ ጉድጓድ ተቆፍሮ የነበረ አሁን ስራ እየሰጠ ያልሆናል። እሱንም አብረን ፕሮጀክቱ ጋር የማደስ ስራ አስገብተናል። ይሄኛው ትልቁ ችግር ነው። ሌላው ትምህርት ቤቶቹ ፈራርሰዋል፣ አብዛኞቹ ፈራርሰዋል። ጥራታቸውን መጀመሪያም የጠበቁ አይደሉም፣ በቂ አይደለም፣ ወንበሮቹ አይመቹም። ሌላው በጣም ጨለማ እና በጣም ትምህርት ለመማር አይደለም ትንሽ ደቂቃ ለመቀመጥ በጣም ይጨንቃል። ትምህርት ለሀገር መሰረት ነው ብለን እናስባለን። ለዛ ነው እዛ ላይ ትኩረት አድርገን እየሰራ ነው። ሁለተኛው ቢቻል ሀገር ውስጥ ከቀረጥ ነፃ እንዲገቡ ማንኛውም አይነት የንጽህና መጠበቂያ እንፈልጋለን። እንደ ሀገር ደረጃ አንድ ትልቅ ፋብሪካ ለመስራት ራሳቸው ስራ ያጡ ወጣቶች እዛው መጥተው እያመረቱ የሚፈልጉትን ያክል ለራሳቸው ስላሉ ወስደን እኛ እናከፋፍላለን ማለት ነው። ከዚህ ጋር በተገናኘ ሰስቴኔብል በሆነ ወይ ለምሳሌ ከላስቲክ የሚለቃቀሙ ከቆሻሻ የሚለቃቀሙ የውሃ ካንስ አሉ አይደል፣ ቦትልስ መጠጫዎች፣ እነሱን ለምሳሌ ጸጉር ማበጠሪያ አድርጎ መስራት ይቻላል። የተለያዩ ሻምፖ እቃዎች ለሴቶች ማዘጋጀት ይቻላል። በሀገር አቀፍ ደረጃ ትልቅ የሆነ የሴቶች በተለይ የሴቶችን ንጽህና መጠበቂያ ፍላጎት የሚያሟላ አንድ ትልቅ የሆነ ድርጅት የማቋቋም ኢንተርፕራይዝ ማቋቋም ልማለን።
አይዞን ፋውንዴሽን በጅማሬ ላይ ያለና ብዙ አላማዎች ያሉት መሆኑን የሚገልጹት የድርጅቱ ዋና ስራ አስፈጻሚ አቶ ሻሎም ያቆብ በወርበኬ ትምህርት ቤት የተጀመሩ ስራዎችን ወደ ሌሎች የገጠር ትምህርት ቤቶች የማስቀጠልና የማስፋፋት ህልም እንዳለው አክለው አስታውቋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረሞ ከዋሽንግተን ዲሲ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መሰናዷችን ይቀጥላል። ዝግጅቶቻችንን በቪያማኒክ ድረገጽ ላይ እንዲሁም ደግሞ በሳተላይት በ25 ሜትር ባንድ ላይ በ11610 እና በ12070 ኪሎ ሄርዝ ላይ እንድትከታተሉ እንጋብዛለን። አሁን ሰዓቱ የተለያዩ ጣዕም ያላቸውን ሙዚቃዎች የምንሰማበት ነው። ከሙዚቃ ቃና መሰናዶ ጋር እንግድ ወልዴ
ተይነስልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት የሚቀርብላችሁና ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎችን መራርጬ ወደ እናንተ የማደርሰው እንግዲህ ወልዴ ነኝ። አብራችሁኝ እስከ 4 ሰዓት እንድትቆዩ ጋብዛለሁ።
Let me ball out, boy. Who's the other? I know, 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 I know,
የልጅ ማይክልን አለው መሰንቆ ነበር ያደመጥነው። አድማጮች የሙዚቃ ቀና ይቀጥላል። አብራችሁን ቆዩ። በመቀጠል የማይሊ ሳይረስን ፍላወር የተሰኘውን ዜማ ልጋብዛችሁ። በያዝነው የፈረንጆች ዓመት መጀመሪያ ላይ የለቀቀችው ነው። አበባ ለራሴ ገዛለሁ ብቻዬንም እንደነሳለሁ ያለሽ ነበር ማይሊ ሳይረስ። ግጥሙን የጻፈችው ለፈታችው ባሏ እንደሆነ ተከታዮቿና አድናቂዎቿ ይናገራሉ። እየተከታተላችሁ ያላችሁት የሙዚቃ ቃናን ነው። የማስተናገዳችሁ እንግዶል ነኝ አስቴር አወጋ። ጠይም ዘለቀ ታች ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። የማስተናግዳችሁ እንግዶል ነኝ። አድማጮች የሙዚቃ ምርጫ ካላችሁ እንዲሁም በዝግጅታችን ላይ አስተያየት ካላችሁ በቁጥር 0112251355 በዋትስአፕ ላይ ልታደርሱን ትችላላችሁ ወይም ደግሞ horn@vnh.com በሚለው የኢሜል አድራሻ መልእክታችሁን ብትልኩልን ይደርሰናል።
Für euch alle hier aus Norwegen. Aha! Okay.
Aha, it's a new band, Norwegian game band. Zemo, take on.
I don't know what I'm gonna say. I'll stay anyway.
ያደምጥነው አሃይ ሰኞ የኖርዌይ ባንድ ተጫውተውን ቴክ ኦን ሚ ሰኞ ዜማ ነው። ዘፈኑ ቆየት ያለ ነው። አድማጮች ግን ተወዳጅ በመሆኑ በዓለም ዙሪያ ይደመጣል። በመድረክ ላይ በበርሊን ተጫውቶትን ነበር የሰማነው። በዓለም ዙሪያ ያለውን ድህነት ለመዋጋት በሚል በባብ ጌልዶፍና በባንድ ኤድ አዘጋጅነት የተሰናዳው ይህ ላይቭ ኤድ የተሰኘውና በዓለም ዙሪያ ባሉ 10 የሚሆኑ ዋና ዋና ከተሞች የተሰናዳው የሙዚቃ ትርኢት 2 ቢሊዮን ሰዎች በቴሌቪዥን ተመልክተውታል። ያደምጣችሁ ያላችሁት የሙዚቃ ቃና ነው። አሰናጋጃችሁ እንግዶል ነኝ። አትከብደኝም ተዋት የሙልቀን መለሰ ግሩም ዜማ ነው። ብዙአየሁ ደምሴን አሳምሮ ተጫውቶታል። ለዛሬ የመጨረሻ ሙዚቃችን ነው። እኔም በዚህ ሙዚቃ ነው የምሰናበታችሁ። አብራችሁን ስለቆያችሁ አመሰግናለሁ። እንግዲህ ወልዴ ነኝ። የሳምንት ሰው ይበለን። ሰላም።
አድማጮቻችን የቅዳሜ ምሽት መጋቢት 28 2015 ዓ.ም ተመረጥ መስተናግዳችን እዚህ ላይ ተጠናቀቀ። ኤደን ገረመው መስተናግዶን በመምራት፣ ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ በአርቶቱ፣ እንግዲህ ወልዴ በሙዚቃ ቃና መስተናግዶ አብረናችሁ አምሽተናል። እናንተም አብራችሁን ስለቆያችሁ አብዝተን እያመሰገንን እዚህ ላይ እንስተናበታለን። ሰላም ጤና ይስጥልን። ደህና ደሩ።